ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ያሳየን ያለ ነው። ብዙ የእደ ጥበብ ውጤቶች አሉ። በሐመረብራ ላይ የሚሰሩትንም በአጠቃላይ ነው ያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላቱን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን።
ነባሩን የብራና ዝግጅትና የብራና ላይ ፍራውችን ለአዲሱ ትውልድ የማስተዋወቅ ዓላማ ያለው አውደ ርዕይ አዲስ አበባ ላይ ተካሂዷል። ይዘቱን በምሽቱ እናጋራችኋለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ብርሃን ኃይሉ ደግሞ በድምፅና ምስል ቅንብሩ አብራኛለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ነባሩን የብራና ዝግጅትና የብራና ላይ ፍራውችን ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል ዓላማ ያለው አውደ ርዕይ ባለፈው ሳምንት በአዲስ አበባ ተካሂዷል። ንጹህ ምንጭ ውሃ በሚል ርዕስ በተካሄደው አውደ ርዕይ ላይ የብራና መጻሕፍትና ስዕላት እንዲሁም ሌሎች የስነ ጥበብና የኪነ ጥበብ ውጤቶች ለእይታ ቀርበዋል። ይቅርታ፣ የአውደ ርዕዩ አዘጋጆችና ጎብኚዎችን አስተያየት ያካተተው የኬኔዲ አባተ ዘገባ በመቀጠል ይሰማል።
በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርዕይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጻሕፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርዕይ ጥንታውያን የብራና መጻሕፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለ ለሶ የብራና ቀጠልን ለጽህፈት ከማስተናዳት አንስቶ የመጻሕፍቱን የስነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደ ርዕዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደ ርዕዩ አዘጋጅ የሆነው የሐመረ ብርሃን የብራና መጻሕፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች።
ያሳየን ያለ ነው። ብዙ የእደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው ያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል፣ ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው፣ ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጉሳ ስርዓት እንዴት ይሰራላቸዋል የሚለው፣ ስዕል ላይ ስንሄድ ደግሞ ስዕላት እስከ 4ኛ መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን።
አውደ ርዕዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ አላማው የህዝብ ግንኙነት ኃላፊዋ እንዴት ገልጻለች።
አላማ አድርገን የተነሳ ነው። ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄድን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህጻናት ላይ ብዙ ነገር እየሰራን የምንገኘው።
በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደ ርዕዩን በስፍራው ተገኝተው ጎብኝተዋል። ከሁለት ታዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል።
ዋናው ዓላማ እዚህ የመጣሁት የብራና አሰራሮችን ታሪኩንም ቅርሱንም አሰራሩንም ይሄ የእኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል። አሁን እየተዳከመ ስለሆነ ለልጆች ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት ከዚህ እንትን ከሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ አሰባለ።
የስምንት ዓመቷ ህፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች።
ስለምን ተመረሻላ? ለምሳሌ
ቀይ ቀለምን የምናዘጋጀው ከቀይ አፈር ከእንጆሪ ፍሬ ከተለያዩ ቀይ አበቦች ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭር ከቅጠሎችን በማቃጠል ጥቁር ቀለም እናዘጋጃለን።
ለብራና ጽሁፍ የሚሆኑትን ማለት ነው።
ለጣብ ወከረደች
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የቀደምት ኢትዮጵያውያንን የብራና ስራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሰረተ ነው። መስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሽመቤት ከአውደርይ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች።
አውደሪዎች ብቻ ማዘጋጀት ጥቅም ላይኖረው ይችላል። ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድነው እያደረግን ያለነው? ያለችን ቦታ በጣም ጠባብ ስለሆነሽ ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን ጥንታዊ አሳሳድ ዘይቤ ላይ ግን እስከ ሶስተኛ ዙራውን ያስመረቀን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል አላማ ስላለ በዚህ እየቀጠልን ያለነው እንግዲህ ያቅማችንን እየሰራን እንገኛለን።
ድርጅቱ እስካሁን ከ200 በላይ የብራና መጽሐፍትን በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሽመቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሽመቤት ትውልዱ ጥበቡንና እርሱን የማስቀጠል ኃላፊነት እንዳለበት ተመለክታለች።
ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን ተለያዩ አደጉ ምንላቸው አገራቶችን ቀድመው የተሻገሩ አባቶች ነበሩ። የነሱን ጥበብ ማስቀረስ ለምናስፈልገ ቴክኖሎጂ መግባት ያለበትንም ያስገባን ደሞ የድሮውን ነገር ባንጥለው ምክንያቱም የሚጠቅመን እሱ ስለሆነ የኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁልጊዜ የምንኖረው በጥገኝነት። ራሳችንን ደሞ ለመቻል የራሳችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው ያለን ከመናወራ ለምንድነው አሁን ማንሰራበት? ሰርተን ለምንድነው ለሌሎቹ የውጮቹ ለኛ እንደሚሰጡ ለነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አይደል? እነዛን ነገሮች እኛ ያመጣን ብንሰራባቸው ምንድነው ችግሩ? ከነሱ ሰርተው ታምጥተው እንደ አዲስ በብዙ ገንዘብ ተቀብለን ከመንሰራ እኛ ሰርተን ደሞ ብንሰጣቸው ምንድነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን ያባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይሄንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው ይሄንን መልእክት ነው ማስተላለፍ።
በአውደርዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድ ውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዚህና መሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። ወጣቶች ላይ የሚያነጣጥር ልዩ መሰናዶ ነው። በመቀጠል ደግሞ ወደ ዋሽንግተን ዲሲ እንመለሳለን። የሲዳማ አዲስ አመት መግቢያ በዓል ሆኖ ፍቺ ጫምባላላ ከሰሞኑ በዋሽንግተን ዲሲ ተከብሯል። ትውልድ ኢትዮጵያን የማህበረሰቡ ተወላጆችና ወዳጆች ያሰናዱት ልዩ ዝግጅት ምትኩ ነመራ ተከታትሎታል። በመቀጠል ያስተማናል።
ሲዳማ ብሔር ዘንድ የአዲስ አመት መባቻ የሆነው የፊቼ ጫምባላላ በዓል ህዝቡ ከዘመን ወደ ዘመን ያሻገረውን ፈጣሪ የሚያመሰግንበት አውደ አመት ነው። ባለፈው ሳምንት እሁድ ሚያዝያ 13 ቀን 2016 ዓ.ም በዩናይትድ ስቴትስ የሚኖሩ የሲዳማ ተወላጆች በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፊቼ ጫምባላላን በዓል አክብሯል። በአውደ አመቱ ላይ የሌሎች ብሔር ብሔረሰቦች ተወላጆችም ታድመዋል። ከታዳሚዎቹ መካከል የሆኑት ዶክተር ጸጋይ ጌምቦ በበዓሉ ስለመሳተፋቸው የሚሉት አላቸው። ከዋሽንግተን እና ሲያትል የመጡት ሌሎቹ የበዓሉ ታዳሚዎች ወይዘሮ ወይንሸት ቦጋሌ እና አቶ ቡቼ ቡከቶ የፊቼ ጫምባላላ ለሲዳማ ተወላጆች ትልቅ ትርጉም እንዳለው ይናገራሉ። በስዳማ ተወላጆች በተዘጋጀው በዚሁ የፊቼ ጨምበላላ ባለ አከባበር ላይ በእንግድነት የተገኙት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ የእንኳን አደረሳችሁ መልእክት ባስተላለፉበት ንግግራቸው በሰሜኑ ኢትዮጵያ የተካሄደው ጦርነት በውይይት መፈታቱን አስታውሷል። አሁንም በኦሮሚያና በአማራ ክልሎች የሚስተዋሉ የጸጥታ ችግሮችን መንግስታቸው በሰላምና በውይይት ለመፍታት እንደሚሰራ ገልጿል።
የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ባለፉት አመታት በማህበራዊ በኢኮኖሚያዊ እና በፖለቲካዊ መስኮች እንዲሁም የዲሞክራሲያዊ ስርዓት ግንባታ ሂደት ውጤታማ እንዲሆን በርካታ ተግባራትን በማከናወን አበረታች ውጤቶች አስመዝግቧል። በዚህም ኢትዮጵያ ሀገራችን ወደ እድገት ማማ ሊያደርሱ የሚችሉ ተስፋ ሰጪ የልማት መደላድሎችን መፍጠርም ተችሏል። የተለያዩ ሀገራችን ክፍል የነበረውን ጦርነት በሰላምና በምክክር እንዲቋጭ ከፍተኛ ጥረት ያደረገ ሲሆን አካባቢውን ወደ ነበረበት ሰላማዊ ድባብ ለመመለስ ህዝብን በማስተባበር ርብርብ እያደረገ ይገኛል። በኦሮሚያና በአማራ ክልሎች ውስጥ ያሉትን ግጭቶች ደግሞ በዘላቂነት
በክብረ በዓሉ ላይ ከተሳተፉት መካከል ከኦሮሞ ብሔር የሆኑት ወይዘሮ ብርሃነ ቤካና የሀዲያ ብሔረሰብ ተወላጅ የሆኑት አቶ አሳፋ ነግሶ ይገኙበታል። ሁለቱም ተሳታፊዎች የፊቼ ጨምበላላ በዓልን ለመታደም በመቻላቸው መደሰታቸውን ገልጸው በኢትዮጵያ ውስጥ የሚታየው የሰላም እጦት እንደሚያሳስባቸው አመልክቷል። በስዳማ ብሔር የፊቼ ጨምበላላ የዘመን መለወጫ በዓል እሴት መሰረት የተጣላ ሰው በቀልን እንደያዘ አውዳ አመቱን እንደማያከብርና ቁጭ ብሎ ችግሩን በውይይት መፍታት እንደሚጠበቅበት ዶክተር ጸጋይ ገምቦ ያስረዳሉ። አያይዘውም እንዲህ ያሉ መንፈሳዊና ማህበራዊ እሴት የተካበቱባቸው ሀገር በቀል ባህሎች ይያሉን ሀገራችን ሰላም ማጣት የለባትም ይላሉ።
ሰላም ነው።
የፊቸ ጀምበላላ የዘመን መለወጫ በዓል የ2003 የኢንታንጀብል ባህላዊ ቅርሶች ጥበቃ ዓለም አቀፍ ስምምነት መስፈርቶችን አማልቶ በመገኘቱ ኢትዮጵያ ህዳር 22 ቀን 2008 ዓ.ም በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በመጻሩ ዩኔስኮ የማይዳሰሱ ዓለም አቀፍ የሰው ልጆች ወካይ ቅርስ ማህደር ካስመዘገበቻቸው በዓላት አንዱ መሆኑ ይታወቃል።
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ በመቀጠል ደግሞ ወደ ቴክኖሎጂው ዓለም እናቀናለን። የሰው ሰራሽ አእምሮ ለምርጫ ዘመቻ ከገንዘብ ማስተባበር እስከ ማስተዋወቂያ ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንተናዊ ገጽታ በመሆን ላይ ነው። አንዳንድ የሕግ አውጪዎች በዘንድሮው ፕሬዝዳንታዊ ምርጫ የምራጮችን እምነት መሸርሸራቸውን ኦን እየሆኑ ነው ያላቸውን በሰው ሰራሽ አስተውሎት ቴክኖሎጂ አማካኝነት አስመስለው የሚሰሩ ድምጾችና ምስሎች አጠቃቀም በተሻለ መቆጣጠሪያ የሚያስችሉ መንገዶች ፍለጋን ይዟል። ይህን የተመለከተው ዘገባ አሉላ ከበደ ያስደምጠናል።
በዘንድሮ ፕሬዝዳንታዊ ዘመቻ የስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምጽ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምጽ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው።
Voting this Tuesday only enables the Republicans in their quest to elect Donald Trump again.
በማክሰኞ ምርጫ ድምጽ መስጠት ሪፐብሊካኖች ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው።
የፕሬዝዳንት ባይደንን ድምጽ ተመስሎ የተሰማው የሐሰት ድምጽ የተሰራው $150 በተከፈለው የሉዚያና ክፍለ ግዛቱ የአስማት ትርኢት ተጫዋች ፖል ካርፔንተር ነው።
If anybody's looking for some kind of flag, not a false flag, but like a flag, a game.
አንዳች ማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሰራበት ጫዋታ እንደሚሰጥ ቅጣት የመሰለውን ማየት ለሚፈልግ እኔ ያን ማለት ነኝ።
የዩናይትድ ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ።
This information and deep fakes are about to descend.
ለማሳሳት ታልሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው። ጥቅም ላይ የሚውሉት በሰው ሰራሽ ልህቀት በታገዙ የፖለቲካ ማስተዋወቂያዎችና ሌሎች የሐሰት መረጃዎች ሊሆን ይችላል። ያም ሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው።
በዚህ ምርጫ AI የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሃውሊም እርምጃ የመወሰጃው ጊዜ አሁን ነው ብለዋል።
The dangers of this technology without guardrails and without safety features are becoming painfully apparent.
ቴክኖሎጂው የመከላከያ መንገዶችና ሊደርስ ከሚችል ጉዳት መጠበቅ በሚያስችሉ ዘዴዎች በሌሉበት ለስቃይ የሚዳርግም ቢሆን እሁን እየሆነ ነው። እንደሚመስለኝ አሁን ጥያቄው አንዳች ብርቱ አደጋ ወይም ጥፋት ደርሶ ማየት አለብን ወይ የሚለው ነው።
በኒውሃም ሸርክ ለግዛት የሆነውን የመሰሉ ተመስለው የሚሰሩ ድምጾችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተሻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምጾች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው።
We believe that AI watermarking technology is a readily available solution.
በሰው ሰራሽ ልህቀት አማካኝነት የሚፈጠሩትን ድምጾች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝና በቀላሉም ጥቅም ላይ ሊውል የሚችል መፍትሄ ነው ብለን እናምናለን።
ያ ቴክኖሎጂ ያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ስራ የሚሰራ ኩባንያ መስራች የሆኑት ቤን ኮልማን ናቸው።
It is a really nice framework in both national and also state level regulations in space.
በብሔራዊና በክፍለ ግዛቶች ደረጃ በሁለቱም ስራ ላይ ባሉት የቁጥጥር ደንቦች ውስጥ በጣም ጥሩ የሚሰኝ አሰራር ማዕቀፍ አለ። ለምሳሌ ያህል የሆነ የቪዲዮ ምስል ዩቲዩብ ላይ መጫን ብትፈልግ የተወሰኑ ነገሮችን አስቀድሞ ያጣራል። ኃይል የተቀላቀለ ድርጊት መኖሩን ይመረምራል። ለአካለ መጠን ያደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምጻዊውን ድሬቅን አስመስሎ የተሰራውን ዘፈን ለመጫን እየሞከርክ ከሆነም እንዲሁ ይፈትሻል። ይሄ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅሞ ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል።
የዩናይትድ ስቴትስ ፌደራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል AI ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒው ሃምፕሸር ክፍለ ግዛት የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምጽ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች፣ ድምጾችና ምስሎች መራጮች በምርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ።
The most fundamental important thing that I perceive in my role the secretary of state is to make sure
እንደ ክፍለ ግዛቲቱ የውጭ ጉዳይ ሚኒስትርነቴ ካለብኝ ኃላፊነት አንጻር በጣም መሰረታዊና አስፈላጊው ጉዳይ የምርጫው ሂደት እንዳይፋለስ መራጮች በፍትሃዊነትና በትክክል በተቻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካጣን ግን መልሶች ማበጀት በእጅግ በጣም አደጋች ይሆናል።
የኑሃም ሸርክ ፍለግዛት ህጋውጮች የፖለቲካ ማስተዋቂያዎች ላይ የሚውሉ ድምጾች፣ ምስሎች ወይም ቪዲዮ በሰው ሰራሽ ልህቀት ቴክኖሎጂ አማካኝነት የተሰራ አለያም ማስመስሉን ማቅረብ ሆም ብሎ የተቀነባበረ ከሆነ ያልተደረገ ንግግር ወይም ያልነበረ ገጽታ የሚያሳይ እንደሆን በምርጫው 90 ቀናት ውስጥ ይፋ ያደርጉ ዘንድ የሚያስገድድ ደንብ ለመቅረጽ እየሰሩ ይገኛሉ።
አሉላ ከበደን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ እናንተ የሚቀርብ ወጣቶች ላይ ያነጣጠረ መርሃ ግብር ነው። በመቀጠል ደግሞ ደረጀ ደስታ ወደ ኬንያ ይወስደናል። ኬንያ ላይ ሐኪሞች አድማ መጥተዋል። የሀገሪቱ መንግስት አድማውን ለማስቆም እያደረጋቸው ስላሉ ጥረቶች በቀጣዩ ዘገባው ይነግረናል።
ለሶስት ቀናት በቆየው የመንግስት ባለስልጣናትና በዶክተሮች ማህበር መካከል የተደረገው ድርድር ስራ ማቆም አድማውን ለማስቆም ከስምምነቱ ሊያደርስ አልቻለም። ይህ በመሆኑም መንግስት የስራ ማቆም አድማውን ለሚያካሂዱ ዶክተሮች የሚከፈለውን ደሞዝና ለሰራተኛ ማህበራት ወደ አገር ውስጥ የሚላኩ ገንዘቦችን ለማቆም የተንቀሳቀሰ መሆኑን አስታውቋል። ሱዛን ናኩሚቻ የጤና ካቢኔ ሚኒስትር ናቸው።
We will be asking our council
ምክር ቤታችን ኬንያውያን የጤና አገልግሎትን ማግኘታቸውን እንዲቀጥሉ አስፈላጊውን እርምጃ እንድንወስድ ይፈቅድልን ዘንድ መጀመሪያ የተሰጡት እዛዞችን እንዲመረምርና ጠበቃችንን ለፍርድ ቤቱ ይግባኝ እንዲያቀርብ እንጠይቃለን።
በአሰባሳቢው የህብረት ማህበራቸው የተመረጡት በኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዶክተሮች እንደ አውሮፓ አቆጣጠር በ2017 የተፈረሙትን የህብረት ድርድር ስምምነቶችን ለመፈጸም ከመንግስት ቁርጠኝነትን ለመጠየቅ መጋቢት 15 የሥራ ማቆም አድማ አድርገዋል። መንግስት የሰራተኛ ማህበሩ ህብረት የስምምነቱ ቁልፍ ነው ከሚለው ተለማማጅ ዶክተሮች ደሞዝ በስተቀር በሐኪሞቹ የተነሱትን ጥያቄዎች በሙሉ መልሻለሁ ይላል። የኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዋና ጸሐፊ ዳቪድ አትላህ
The money we're demanding for doctor interns is only the retirement allowance.
ለዶክተር ተለማማጆች የምንጠይቀው ገንዘብ ለነዚህ የካቢኔ ሚኒስትሮች የሚከፈለውን የመዝናኛ በል ያህል ብቻ ነው። እኛ መቼም ቢሆን የሰራተኞች ብዝበዛን መደገፍ አንችልም። በማንኛውም ጊዜ የክፍያ ባርነት መደገፍ አንችልም። ምክንያቱም ለጉዳት የተጋለጡት የኛ አባላት መሆናቸውን እናውቃለን። ለአደጋ ተጋላጭ የሆኑ ተለማማጅ ዶክተሮች አንዴ ከተነኩ አንዴ ከተበዘበዙ ቀጣዩ እርምጃ በሆስፒታል ውስጥ የሚሰሩ ዶክተሮች ይሆናሉ። ከዚያ ቀጥሎ አማካሪዎች ናቸው። እንደ ህብረት ስምምነቱ ያለውን ህጋዊ ስምምነት አንዴ መጣስ ከጀመራችሁ ከተለማማጅ ዶክተሮች ስምነቱ ክፍል ደነቱ ይተበቀው የትኛው ክፍል ነው?
በናይሮቢ ዩኒቨርሲቲ የመጨረሻ ዓመት የህክምና ተማሪ ሉቺያን ኦዲየሮ መንግስት የተለማማጅ ዶክተሮችን ደሞዝ ለመቀነስ እየወሰደ ያለው እርምጃ ተስፋ አስቆራጭ ነው ብሏል።
ብዙዎቹ ሆስፒታሎችን የሚያስተዳድሩ ሰዎች በአብዛኛው ተለማማጆች ናቸው። ስለዚህ ሙያውን ለመማር 6 ዓመት ወይም ደግሞ ከዚያ በላይ የሆኑ ዓመታት ሊፈጁባቸው ይችላሉ። ለቁጥር የሚያታክሱ ሰዓታትና ጉልበት የፈጁ ልምምዶችን ያደረጉ ተለማማጆች ካልከፈልካቸው ለስልጠናቸው ያወጡት 70,000 ሺሊንግ ኢንቨስትመንትና ምርምር ዋጋ ያለው መሆኑ አያሳይም። ይህ የሚያሳየው መንግስት በሀገሪቱ ውስጥ ስላለው የጤና አጠባበቅ ቅድሚያና ዋጋ የማይሰጥ መሆኑን ነው።
70,000 ሺሊንግ በወር ወደ $520 ይሆናል። የተካሄደ ያለው የሥራ ማቆም አድማ በርካታ ኬንያውያን ጥገኛ የሆኑባቸውን የመንግስት ሆስፒታሎችና የጤና አገልግሎትን በእጅጉ አቋርጧል። የሥራ ማቆም አድማ ላይ የቤተ ሙከራና የላብራቶሪ ሰራተኞች መሳተፍ ሁኔታውን አባብሶታል። ይህ እንደ ኮንሰርተር ኦጂንጋ ያሉ ታካሚዎች ውድ ከሆኑ በናኩሩ ወረዳ ከሚገኙ የግል ሆስፒታሎች እንክብካቤ ለማግኘት እንዲቸገሩ አድርጓቸዋል። ለከፋና ስር ወደ ሰደዱ ህመሞች ከማምራቱም አልፎ ሞትን አስከትሏል ይላሉ።
የዶክተሮች የስራ ማቆም አድማ በጣም መጥፎ ነው። ምክንያቱም ብዙ ሰዎችን በተለይም በገንዘብ ራሳቸውን መቻል የማይችሉ ሰዎችን ጎድቷል። ልክ እንዳሁን ታምሜ ወደ ሆስፒታል መሄድ አልቻልኩም። ማድረግ የቻልኩት ብቸኛው ነገር ከመድኃኒት መደብር መድኃኒት መግዛት ነው።
በወሊድ ላይ የነበረችው ጓደኛዋ በአድማው ምክንያት ልጇን አጣለች። መንግስት አለመግባባቱን እንዲያቆም ትጠይቃለች።
ለመንግስት የማስተላለፈው መልእክት ከሐኪሞች ጋር ለመነጋገር ጥረት አድርገው የጋራ አቋም እንዲኖራቸውና ሐኪሞቹ ወደ ስራቸው እንዲመለሱ በማድረግ በአሁን ወቅት እየተሰቃዩ እንዳሉት ሁሉ ሌሎች ብዙ ሰዎችም እንዳይሰቃዩ ነው።
የኬንያ ጤና ዘርፍ የገንዘብና በቂ የሰው ኃይል ጥረት እንዳለባት የሚናገሩት የጤና ባለሙያዎች ባለፉት ዓመታት በርካታ የሥራ ማቆም አድማዎችን አስተናግደዋል። እንደ አውሮፓ አቆጣጠር በ2017 የተካሄደው የሥራ ማቆም አድማ 100 ቀናትን ፈጅቷል። እንደ ኦጊንጋ ያሉ ታካሚዎች በቅርቡ ዘላቂ መፍትሄ እንደሚገኝ ተስፋ እንደሚያደርጉ ተናግረዋል።
ደረጀ ደስታና መሰግናለሁ። አሁን ደግሞ ወደ ናይጄሪያ እናቀናለን። የአፍሪካ ሀገራት ድንበሮች የበለጠ ክፍት እንዲሆኑ ለማስተማር ሀገር አቋራጭ ዘመቻ ከጀመረችው ናይጄሪያዊት ጋር አጭር ቆይታ እናደርጋለን። ኢክስበት ፒሉሚኑቢ በናይጄሪያ ሌጎስ ከተማ ስትደርስ የነበረውን ሁኔታ ያሳያል። ባለፈው ጥር ነበረ ከለንደን እስከ ሌጎስ ያለውን መንገድ ብቻዋን በማካለል የመጀመሪያዋ ጥቁር ያደረጋትን ጉዞ ጀመረችው።
I want to do something audacious and brave and encourage people to step out of their comfort.
ሁሉንም ሴቶችና ተጓዦች ከምቾት ውስጥ ቀጠናቸው በማውጣት እነሱም ተመሳሳይ ነገር ማድረግ እንደሚችሉ በማነቃቃት ረገድ ይህ ጉዞ ለኔ በእጅጉ ጠቀሜታ አለው።
ጉዞውን የተመለከተ የማህበራዊ መገናኛ ይዘቶችን የምታጋራው ፒሎሚ በትንሿ ፔጆስ መኪናዋ 17 ሀገራትን አቆራርጣለች።
Almost raising awareness about travel.
በጥቁሮች ማህበረሰብ ዘንድ ጉዞን በተመለከተ ንቃተ ህሊና ለመፍጠር ነው አላማዬ። አሁን በዚች መኪና
ፒሉሚ ደህንነቱ የተጠበቀ ድንበር የለሽ አፍሪካን ሀሳብ የማስተዋወቅ አላማ እንዳላት ትናገራለች። በዚህም ሀገሪቱን በተመለከተ የተለመዱ የተሳሳቱ አመለካከቶችን ለመገዳደር አቅዳለች። ጉዞዋ ግን እንቅፋት አልባ ነበረ። ድንበሮችን ለማቋረጥ ስትሞክር የተወሰኑ ተግዳሮቶች ገጥመዋታል። ለአብነት ላይቤሪያ እንድትገባ ለማስፈቀድ 2 ቀናት ለመጠበቅ ተገዳለች። እንደ አውሮፓ ክፍት ድንበሮች ሁሉ አፍሪካም የበለጠ ክፍት ልትሆን እንደሚገባ ትከራከራለች። ይህ በአገሩ ውስጥ የንግድና የቱሪዝም እንቅስቃሴዎችን ያጠናክራልም ብላ ታምናለች።
አውሮፓ ውስጥ ከእንግሊዝ ወደ ፈረንሳይ ከዚያም ወደ ስፔን መኪናዬን ሳሽከረክር በአንድ ትልቅ ሀገር ውስጥ እየተንቀሳቀስኩ ያለው መስሎ ይሰማኛል። ይህ አፍሪካ ውስጥ መሆን እንደሚችልም አምናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ጊዜ ይሁንላችሁ።